ላውዲቱር ኢየሱስ ክርስቶስ። ኢየሱስ ክርስቶስ ይባረክ። ይህ የቫቲካን ሬዲዮ ነው። የቫቲካን ሬዲዮ ዘወትር ማታ በየዕለቱ በኢትዮጵያ የሰዓት አቆጣጠር ከምሽቱ 12 ሰዓት ተኩል እስከ 1 ሰዓት በ11615 ኪሎ ሄርትስ ወይም በ25.8 ሜትር ባንድና በ13765 ኪሎ ሄርትስ ወይም በ21.79 ሜትር ባንድ የሚያስተላልፈውን ስርጭት አሁን ጀመረ። በኢንተርኔት ድረገጻችን www.radiovaticana.va የሚለውን በመክፈት በቋንቋዎች ዝርዝር ውስጥ አማርኛን በመምረጥ ዕለታዊ ዝግጅቶቻችንን መከታተል የምትችሉ ሲሆን በፌስቡክ አድራሻችንም ቫቲካን ሬዲዮ የአማርኛ ክፍል በሚለው ገጻችን ላይክ የሚለውን ምልክት በመጫን ወቅታዊ የሆኑ መረጃዎችን ማግኘት የምትችሉ መሆኑን እንገልጻለን።
ክቡራንና ክቡራት አድማጮቻችን በቅድሚያ የከበረ ሰላምታችንን እናቀርብላችኋለን። ይህ በመከታተል ለምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የማክሰኞ የመጋቢት 25 2010 ዓ.ም ምረት ዕለታዊ ስርጭታችንን ነው። ርዕሰ ሊቃነ ጳጳሳት ፍራንቺስኮ 42 ሚሊየን ተከታዮች ባሉት አት ፖንቲፊክስ በተሰኘው የትዊተር ገጻቸው ላይ በዛሬው ዕለት ባስተላለፉት መልእክት እንደገለጹት የኃጢአትን ጨለማ ያሸነፈና ሞትን ድል ያደረገው ጌታችን ኢየሱስ ክርስቶስ አሁንም በእኛ ዘመን ሰላሙን ይስጠን ማለታቸው ተገልጿል። አሁን የምንገኝበት ወቅት የሕማማት ሳምንት እንደሆነም ይታወቃል። በዚህም ምክንያት ለዛሬ ምሽት አስተንትኖ እንዲሆናችሁ የመረጥንላችሁ አጭር መልእክት የሚከተለው ይሆናል። እግዚአብሔር ለኛ ያለውን ፍቅር በመስቀል ላይ አረጋግጦልናል። ክርስቶስ በተሰቀለበት በደማበትና በሞተበት ወቅት እግዚአብሔር ለዓለም እወዳችኋለሁ የሚል መልእክት እያስተላለፈ ነበር። ቢሊ ግራም ከተናገረው የተወሰደ። የዛሬውን ለስርጭታችንን በሚገባ ለመከታተል ያስችላችሁ ዘንድ ዝግጅቶቻችንን በቅድሚያ እናስተዋውቃችኋለን። የጎርጎሮሳውያኑን የቀን አቆጣጠር በሚከተሉ የክርስቲያን ማህበረሰቦች ዘንድ የጌታችን የኢየሱስ ክርስቶስ የትንሣኤ ቀን ባለፈው እሁድ በመጋቢት 23 2010 ዓ.ም በድምቀት ተከብሮ ማለፉ የሚታወቅ ሲሆን በትላንትናው ዕለት ማለትም በመጋቢት 24 2010 ዓ.ም ደግሞ መልአኩ ክርስቶስ ከሙታን ተነስቷል በማለት ለማርያምና ለመግደላዊት ማርያም ያበሰረበት ቀን በታላቅ መንፈሳዊነት በቫቲካን በሚገኘው በቅዱስ ጴጥሮስ ባዚሊካ ርዕሰ ሊቃነ ጳጳሳት ፍራንቺስኮ ባሳረጉት መስዋዕተ ቅዳሴ መከበሩ ይታወቃል። በወቅቱ ርዕሰ ሊቃነ ጳጳሳት ፍራንቺስኮ ባሳረጉት መስዋዕተ ቅዳሴ ላይ ያሰሙትን ስብከት በቅድሚያ እናስደምጣቸዋለን። በመቀጠልም ይህንን አሁን የምንገኝበትን የሕማማት ሳምንት አስመልክተን ክርስቲያኖች በዚህ የሕማማት ሳምንት ውስጥ ማከናወን ከሚገባቸው ተግባራት መካከል አንዱ የሆነውን መንፈሳዊ የምሕረት ተግባራት የሚባሉትን ማን እንደሆኑና መሠረታቸው ምንና ከየት እንደሆነ ባጭሩ ወደ እናንተ እናቀርባለን። አብራችሁን በመሆን ዝግጅቶቻችንን በሙሉ እንድትከታተሉ ከወዲሁ እንጋብዛለን። የጎርጎሮሳውያኑን የቀን አቆጣጠር በሚከተሉ የክርስቲያን ማኅበረሰቦች ዘንድ የጌታችን የኢየሱስ ክርስቶስ የትንሣኤ ቀን ባለፈው እሁድ በመጋቢት 23 2010 ዓ.ም በድምቀት ተከብሮ ማለፉ የሚታወቅ ሲሆን በትላንትና ዕለት ማለትም በመጋቢት 24 2010 ዓ.ም ደግሞ መልአኩ ክርስቶስ ከሙታን ተነስቷል በማለት ለማርያምና ለመግደላዊት ማርያም ያበሰረበት ቀን በታላቅ መንፈሳዊነት በቫቲካን በሚገኘው በቅዱስ ጴጥሮስ ባዚሊካ ርዕሰ ሊቃነ ጳጳሳት ፍራንቺስኮ ባሳረጉት መስዋዕተ ቅዳሴ ተከብሮ ማለፉ ይታወቃል። በወቅቱ ርዕሰ ሊቃነ ጳጳሳት ፍራንቺስኮ ባሳረጉት መስዋዕተ ቅዳሴ ላይ ባሰሙት ስብከት እንደገለጹት በፋሲካ በዓል ወቅት የተሰጠን የወንድማማችነትን መንፈስ የክርስቲያኖች የሕይወት መገለጫ ሆኖ ሊቀጥል ይገባዋል ማለታቸው ተገልጿል። ክቡራንና ክቡራት አድማጮቻችን፣ ርዕሰ ሊቃነ ጳጳሳት ፍራንቺስኮ በትላንትናው ዕለት በቫቲካን በሚገኘው የቅዱስ ጴጥሮስ ባዚሊካ ባሳረጉት መስዋዕተ ቅዳሴ ላይ ያሰሙትን ስብከት ሙሉ ይዘቱን እንደሚከተለው ተርጉመነዋል። አብራችሁን በመሆን እንድትከታተሉን ከወዲሁ እንጋብዛለን።
Cari fratelli e sorelle, buongiorno. Lunedì dopo Pasqua è chiamato lunedì dell'angelo, secondo una tradizione molto bella che corrisponde alle fonti bibliche sulla resurrezione.
የተወደዳችሁ ወንድሞቼና እህቶቼ እንደምን አረፈዳችሁ? ከፋሲካ በዓል ቀጥሎ የሚገኘው ቀን የመላእክት ሰኞ በመባል የሚታወቅ ሲሆን ይህንንም መጠሪያ ያገኘው ከመጽሐፍ ቅዱሳዊ ምንጮች ጋር በመነጨ መልኩ በጥንት ጊዜ ከነበረው በጣም ውብ ከሆነ ባህል መሠረቱን ያደረገ ነው። በመጽሐፍ ቅዱሳችን ውስጥ በማቴዎስ ወንጌል በምዕራፍ 28 ከቁጥር 1 እስከ 10 ላይ፣ በማርቆስ ወንጌል በምዕራፍ 16 ከቁጥር 1 እስከ 7 ላይ፣ በሉቃስ ወንጌል በምዕራፍ 24 ከቁጥር 1 እስከ 12 ላይ እንደ ተጠቀሰው ሴቶቹ ወደ ኢየሱስ መቃብር በሄዱበት ወቅት መቃብሩ ክፍት ሆኖ አገኙት። ከዚህ ቀደም ግን መቃብሩ በአንድ ትልቅ ድንጋይ ተዘግቶ ስለነበር ወደ መቃብሩ ውስጥ ለመግባት ፈርተው ነበር። አሁን ግን ክፍት ሆኖ አገኙት። ከመቃብሩ ውስጥ ኢየሱስ በዚህ ስፍራ የለም፣ ከሞት ተነስቷል የሚል ድምፅ ሰሙ። እነርሱም ክርስቶስ ከሙታን ተነስቷል የሚለውን ቃል ለመጀመሪያ ጊዜ አበሰሩ። ይህ የመጀመሪያው ክርስቶስ ከሙታን ተነስቷል የሚለው ቃል የእግዚአብሔር መልእክተኞች ከሆኑት መላእክት የተነገረ የምሥራች ቃል እንደሆነ ወንጌላውያኑ በዋቢነት ይጠቅሳሉ። በዚህም ረገድ መላእክቱ በዚህ ሁኔታ ውስጥ መሳተፋቸው በጣም ከፍተኛ የሆነ ትርጉም የሚሰጠው ሲሆን የእግዚአብሔር ቃል የነበረው ጌታችን ኢየሱስ ክርስቶስ በተጸነሰበት ወቅት የምሥራቹን ቃል ያመጣው መልአኩ ገብርኤል እንደነበረ ሁሉ አሁንም የጌታችን የኢየሱስ ክርስቶስን ትንሣኤ ለማብሰር የሰዎች ምስክርነት ብቻ በቂ ባለመሆኑ የተነሣ በቀዳሚነት ያበሰረው የእግዚአብሔር መልአክ ነው። አንድ በጣም አስደንጋጭ ወይም በጣም አስደናቂ የሆነ አንድ ነገር ለመግለጽ አንድ ለየት ያለ የበላይ አካል የሚያስፈልግ ሲሆን፣ ይህም የሚሆንበት ምክንያት ማንም ሰው ለመናገር የሚደፍረው ጉዳይ ባለመሆኑ የተነሳ ነው። ከዚህም የመጀመሪያው የመልአኩ ምስክርነት በኋላ ደግሞ በእውነት ጌታ ከሙታን ተነስቷል፣ ለስምዖንም ታይቷል፣ የሉቃስ ወንጌል ምዕራፍ 24 ቁጥር 34 ላይ እንደ ተጠቀሰው የሚለው የደቀ መዛሙርቱ ምስክርነት ደግሞ በተደጋጋሚነት ይቀጥላል። ይህም በጣም ደስ የሚል የምሥራች ዜና ነው። ሁላችንም አሁን በአንድ ድምፅ በእውነት ጌታ ከሙታን ተነስቷል ለማለት እንችላለን። ይህ በእውነት ጌታ ከሙታን ተነስቷል የሚለው የመጀመሪያው የምሥራች ቃል አንድ የበላይ የሆነ ኃይልና የሰው ልጅ ጥበብን ይጠይቃል። የዛሬው ቀን በዓል ከቤተሰብ ጋር በአንድ ላይ በመሰባሰብ የሚከበር በዓል ነው። ይህም የቤተሰብ ቀን ነው ማለት ነው። የፋሲካ በዓል ካከበርን በኋላ ከወንድሞቻችንና ከጓደኞቻችን ጋር መሰባሰብ እንደሚያስፈልገን ይሰማናል። የወንድማማችነት መንፈስ የክርስቶስ ፋሲካ ፍሬ ውጤት በመሆኑ በሞቱና በትንሣኤው ሰዎችን ከእግዚአብሔርና እንዲሁም እርስ በርሳቸው እንዲለያዩ አድርጎ የነበረው ኀጢአት ክርስቶስ ድል በማድረጉ የተነሣ ነው። ኀጢአት ሁልጊዜም ቢሆን የሚከፋፍለንና የጠላትነት መንፈስ እንዲመጣ የሚያደርግ መሆኑን እናውቃለን። ኢየሱስ የሰው ልጆችን የከፋፈለውን የጥል ግድግዳ በማፍረስና ሰላምን በድጋሚ በማረጋገጥ አዲስ የሆነ የወንድማማችነት መንፈስ እንዲረጋገጥ አድርጓል። በጥንት ጊዜ የነበሩ የመጀመሪያዎቹ የክርስቲያን ማኅበረሰቦች የነበራቸው ዐይነት ወንድማማችነት እኛ ባለንበት በአሁኑ ዘመን ይህንን የወንድማማችነት መንፈስ በድጋሜ ማረጋገጥ ያስፈልጋል። ፈጽሞ የማይለያይ ሁልጊዜም አንድነትን ለሚሰጠን ለክርስቶስ ስፍራ መስጠት ይኖርብናል። እውነተኛ ኅብረትና ማኅበራዊ ፍትሕ ያለ ወንድማማችነት መንፈስ በፍጹም ሊረጋገጡ አይችሉም። ያለ ወንድማማችነት መንፈስ አንድ ቤተ ክርስቲያን ወይም አንድ የሲቪል ማኅበረሰብ ለመመሥረት አይቻልም። ምናልባትም እንዲሁ ለራሳቸው ጥቅም ሲሉ ብቻ የተሰበሰቡ የሰዎች ስብስብ ሆኖ ይቀራል ማለት ነው። ነገር ግን የወንድማማችነት መንፈስ የሚሰጠን ኢየሱስ ራሱ ብቻ ነው። የጌታችን የኢየሱስ ክርስቶስ ትንሣኤ አንድ አዲስ ነገር በዓለም እንዲከሰት አድርጓል። ይህም የውይይትና የጓደኝነት መንፈስ ሲሆን፣ ይህም ለክርስቲያኖች ከፍተኛ የሆነ ኃላፊነት ነው። በእርግጥ ጌታ ራሱ እርስ በርሳችሁ ብትዋደዱ ሰዎች ሁሉ የእኔ ደቀ መዛሙርት እንደሆናችሁ በዚሁ ያውቃሉ፣ የዮሐንስ ወንጌል ምዕራፍ 13 ቁጥር 35 ላይ በማለት ተናግሯል። ለዚህ ነው እንግዲህ ለራሳችን በግል በቡድን መለያየት የለብንም። ነገር ግን ለወንድማማችነት በተለይም በጣም ደካማ በጣም የተገፉ የማኅበረሰብ ክፍሎችንና ስደተኞችን ለመንከባከብ ሁላችንም ሁሉንም ሰዎች ተጠቃሚ የሚያደርጉ ነገሮችን እንድናከናውን ተጠርተናል። ዘላቂነት ያለው ሰላም ሊረጋገጥ የሚችለው የወንድማማችነት መንፈስ በመፍጠር ብቻ ሲሆን፣ ይህም ድህነትን፣ ውጥረቶችንና ጦርነቶችን፣ ሙስናን በአጠቃላይ ወንጀሎችን ለማስወገድ የሚቻለው የወንድማማችነትን መንፈስ በመፍጠር ብቻ ነው። በእውነት ከሙታን ተነስቷል የሚለው የመልአኩ ድምፅ በወንድማማችነት መንፈስ እንድንኖርና የመወያየትን መንፈስ እንድናዳብር መልካም የሆኑ ግንኙነቶችን ለመፍጠር እንድንችል ለማህበራዊ ፍትህ ያለንን ጭንቀት እንድናስወግድ ይረዳናል። በዚህ በፋሲካ ወቅት የሰማይ ንግሥት ሆይ እያልን የምንጠራት እመቤታችን ቅድስት ድንግል ማርያም በጸሎቷ እንድትረዳን እየተማጸንን በዚህ የፋሲካ ወቅት እያንጸባረቅን የምንገኘውን የወንድማማችነትና የአንድነት መንፈስ የኛ የክርስቲያኖች አንዱ የህይወት ያኗኗር ዘይቤ ሆኖ እንዲቀጥልና ከሰዎች ጋር የምናደርገውን ግንኙነት ይበልጥ ማሻሻል እንድንችል እመቤታችን ቅድስት ድንግል ማርያም በአማላጅነቷ ትርዳን። ክቡራንና ክቡራት አድማጮቻችን፣ ቀደም ሲል ያስደመጥናችሁ ርዕሰ ሊቃነ ጳጳሳት ፍራንቸስኮ በቫቲካን በሚገኘው በቅዱስ ጴጥሮስ አደባባይ ለተሰበሰቡ ምዕመናንና የአገር ጎብኚዎች በዕለቱ ቅዱስ ወንጌል ላይ ተመርኩዘው ያደረጉትን አስተንትኖ ሙሉ ይዘት ነበር። አብራችሁን በመሆን ስላዳመጣችሁን ከልብ እናመሰግናለን። የጎርጎሮሳውያኑን የቀን አቆጣጠር በሚከተሉ የክርስቲያን ማህበረሰቦች ዘንድ የጌታችን የኢየሱስ ክርስቶስ የትንሣኤ ቀን ባለፈው እሁድ በመጋቢት 23 2010 ዓ.ም በድምቀት ተከብሮ ማለፉ የሚታወቅ ሲሆን በትላንትናው ዕለት ማለትም በመጋቢት 24 2010 ዓ.ም ደግሞ መልአኩ ክርስቶስ ከሙታን ተነስቷል በማለት ለማርያምና ለመግደላዊት ማርያም ያበሰረበት ቀን በታላቅ መንፈሳዊነት በቫቲካን በሚገኘው በቅዱስ ጴጥሮስ ባዚሊካ ርዕሰ ሊቃነ ጳጳሳት ፍራንቸስኮ ባሳረጉት መሥዋዕተ ቅዳሴ ተከብሮ ማለፉን ቀደም ሲል መዘገባችንም ይታወሳል። በወቅቱ ርዕሰ ሊቃነ ጳጳሳት ፍራንቸስኮ ባሳረጉት መሥዋዕተ ቅዳሴ ላይ ባሰሙት ስብከት እንደገለጹት በፋሲካ በዓል ወቅት የተሰጠን የወንድማማችነትን መንፈስ የክርስቲያኖች የሕይወት መገለጫ ሆኖ ሊቀጥል ይገባል በሚል ጭብጥ ዙሪያ በዕለቱ ቅዱስ ወንጌል ላይ ተመርኩዘው ካደረጉት አስተንትኖ በመቀጠል በካቶሊክ ቤተ ክርስቲያን ጸሎቶች ውስጥ አንዱ የሆነውና የሰማይ ንግሥት ሆይ ደስ ይበልሽ እንደ ተናገረው ከሙታን ተነስቷል የሚለውን ጸሎት ከምዕመናን ጋር በመቀባበል ከደገሙ በኋላ በዚያው በቫቲካን በሚገኘው የቅዱስ ጴጥሮስ አደባባይ ለተሰበሰቡ ምዕመናን የአገር ጎብኚዎችና እንዲሁም ለመላው ዓለም ባስተላለፉት መልእክት እንደገለጹት በዚህ በፋሲካ በዓል ወቅት የክርስቶስን ትንሣኤ ደስታ በማጣጣም ባገኘነው አጋጣሚ ሁሉ የሰላም መስካሪዎች በመሆን በተለያዩ አስቸጋሪ ሁኔታዎች ውስጥ ለሚገኙ ሰዎች ሁሉ የጌታችን የኢየሱስን ከሙታን መነሳት ደስታ መመስከር ይጠበቅብናል ብለዋል። ከሙታን የተነሳው የጌታችን የኢየሱስ ክርስቶስ የሰላም ጸጋ በሁሉም የሰው ልጆች ላይ በተለይም ደግሞ በጦርነቶች ምክንያት ለሚሰቃዩ ሰዎች ላይ የሰላም ጸጋ እንዲወርድ መጸለይ እንደሚገባ የገለጹት ቅዱስነታቸው መልካም በዓል እንዲሆንላቸው ለምእመናን ምኞታቸውን ከገለጹ በኋላ እንደ ተለመደው
Per favore, non dimenticatevi di pregare per me.
እባካችሁን ለኔ መጸለይ በፍጹም እንዳትረሱ በማለት ከተማጸኑ በኋላ
Davvero il Signore è risorto.
በእውነት ጌታ ከሙታን ተነስቷል ካሉ በኋላ ቡራኬን ሰጥተው ተሰናብተዋል። ክቡራንና ክቡራት አድማጮቻችን፣ በመቀጠል ይህንን አሁን የምንገኝበትን የሕማማት ሳምንት አስመልክተን ክርስቲያኖች በዚህ የሕማማት ሳምንት ውስጥ ማከናወን ከሚገባቸው ተግባራት መካከል የሚጠቀሱትን መንፈሳዊ የምሕረት ተግባራት የሚባሉት ማንና ምን እንደሆኑ፣ መሠረታቸው ምንና ከየት እንደሆነ ባጭሩ ወደ እናንተ እናቀርባለን። በዛሬው ዕለት የሕማማት ሳምንት አስተምሯችን በካቶሊክ ቤተክርስቲያን ትምህርተ ክርስቶስ በቁጥር 2447 ላይ የተጠቀሱትን ሰባቱን መንፈሳዊ የምህረት ተግባራት በአጭሩ ወደ እናንተ እናደርሳለን። አብራችሁን በመሆን እንድትከታተሉን ከወዲሁ እንጋብዛለን። መንፈሳዊ የምህረት ተግባራት። መንፈሳዊ የምህረት ተግባራት ልክ ስጋዊ ወይም አካላዊ የምህረት ተግባራት የሰው ልጆች ለኑሯቸው የሚያስፈልጓቸውን መሰረታዊ ነገር በማጣት መከራና ስቃይ ውስጥ በሚገቡበት ወቅት ሁሉ ከዚህ ሰቆቃ ይላቀቁ ዘንድ የምንለግሳቸውን ቁሳዊ ነገሮችን እንደሚመለከት ሁሉ መንፈሳዊ የምህረት ተግባሮች የሚባሉት ደግሞ የሰው ልጆች በተለያዩ ማህበራዊና ኢኮኖሚያዊ ወዘተርፈ ምክንያቶች ከገቡበት የመንፈስ ወይም የህሊና ቀውስ ይወጡ ዘንድ ክርስቲያኖች ሊተገብሩት የሚገባቸው ቁም ነገሮችን የሚያመለክቱ ናቸው። ከነዚህም ሰባቱ መንፈሳዊ የምህረት ተግባራት ውስጥ በቀዳሚነት የተጠቀሰው የማያውቁ ሰዎችን ማስተማር፣ በጥርጣሬ ውስጥ የሚገኙ ሰዎችን መምከር፣ ኃጢአተኞችን መገሰጽ፣ በደልን የሚፈጽሙብንን ሰዎች በትዕግሥት ማለፍ የሚሉት አራቱ መሠረታቸውን በትንቢተ ኢዝቅኤል በምዕራፍ 33 ከቁጥር 7 እስከ 9 ላይ የተጠቀሰው ሲሆን የሰው ልጅ ሆይ ለእስራኤል ቤት ጉበኛ አደርግሃለሁ፣ ስለዚህ የምናገረውን ቃል ስማ፣ ማስጠንቀቂያዬንም ስጣቸው፣ ክፉውን አንተ ክፉ ሰው በእርግጥ ትሞታለህ ባልሁት ጊዜ እርሱን ከመንገዱ እንዲመለስ ባታደርገው ያ ክፉ ሰው በኃጢአቱ ይሞታል፣ አንተ ግን ስለ ደሙ ተጠያቂ ትሆናለህ። ነገር ግን ክፉ ሰው ከመንገዱ እንዲመለስ ነግረኸው እሺ ባይልህ እርሱ ስለ ኃጢአቱ ይሞታል፣ አንተ ግን ራስህን አድነሃል በሚለው ላይ መሠረታቸውን አድርገዋል። አምስተኛውና በደልን ይቅር ማለት የሚለው ደግሞ ከእግዚአብሔር ምሕረት ከመቀበል በፊት አንተ ራስ ለሌሎች ምሕረት አድርግ ከሚለው ጥንታዊ መንፈሳዊ አስተምሮ የመነጨ ነው። ያዘነን ማጽናናት የሚለው ስድስተኛው መንፈሳዊ የምሕረት ተግባር ደግሞ መሠረቱን ያደረገው በኦሪት ዘዳግም በምዕራፍ 15 ቁጥር 11 ላይ ነው። በሕይወት ላሉና ከዚህ ምድር በሞት ለተለዩ ሰዎች መጸለይ ያስፈልጋል የሚለው ሰባተኛውና የመጨረሻው መንፈሳዊ የምህረት ተግባር ደግሞ መሠረቱን ያደረገው በሁለተኛው በመጽሐፈ መቃብያን በምዕራፍ 2 ላይ ነው። ክቡራንና ክቡራት አድማጮቻችን፣ ይህ ቀደም ሲል ያስደመጥናችሁ አሁን ያለንበትን የሕማማት ሳምንት አስመልክተን ክርስቲያኖች በዚህ የሕማማት ሳምንት ውስጥ ማከናወን ከሚገባቸው ተግባራት መካከል የሚጠቀሰውን መንፈሳዊ የምህረት ተግባር የሚባሉትን ማን እንደሆኑና መሠረታቸው ምንና ከየት እንደሆነ ባጭሩ አስቀምጠናል። በነገው ዕለት እነዚህን በስፋት እንመለከታቸዋለን። አብራችሁን በመሆን እንድትከታተሉን ከወዲሁ እንጋብዛለን።
የተወደዳችሁ አድማጮቻችን የዕለቱ ዝግጅታችን አሁን አበቃ። ጥያቄ ወይም ሂስ ካላችሁ የኢሜይል አድራሻችን amartig@vaticanradio.va ሲሆን በፌስቡክ አድራሻችን የቫቲካን ሬዲዮ የአማርኛ ክፍል ብላችሁ ከጻፋችሁልን መልእክቶቻችሁ ይደርሱናል። በሚቀጥለው ዝግጅታችን እስከምንገናኝ ደህና ቆዩን። ኢየሱስ ክርስቶስ ይባረክ። ላውዲቱር ኢየሱስ ክርስቶስ።
Guitar Christos, there's a globe.